ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቆልመጭቻችን። ዛሬ ሐሙስ ጥር 19 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ጥር 19 ቀን 786 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በዛሬ ዝግጅታችን በቀድሚያ ተራዝነጣቆ ኮሎኔልና ጃሌዎቹ በአሜሪካ ተሾፈረው ውይይት እርቅ ሊሉ ይጥራሉ እንጂ ወያኔ ህልውናውን ለመቀጠል እርቅና ሰላም አያሻውም። ካፈርኳይ መልሰኝ በላይ የዘሬን ብተው ይዘርዝረኝ ነውና ህዝብ በእርቅና ስምምነት ሊኖር በሚችልበት ሁኔታ ወያኔ መሰል እንሽላሊትም ሊታይ አይችልም። በመጨረሻም የአፓልስታን ዴሞክራሲያ የሰኔ ወር 2006 ዓመተ ምህረት እትም ጽንፈኝነትን ተከላክለን አንድነታችንን እንገንባ በሚል ርዕስ የቀረበውን አስተምተን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በአፋር ከረቡ ጀምሮ በተደረገው ከባድ ጦርነት የበርሃል አካባቢ ሙሉ በሙሉ ካሸባሩ የወያኔ ቡድን ቁጥጥር ነጻ ያወጣ መሆኑ ታውቋል። በተለያዩ የአፋር አካባቢዎች ሽንፈት የገጠሙ አሸባሪው የወያኔ ቡድን ሐሙስ ጥር 19 ቀን በኮነባና ዳሉላ አካባቢዎች አዲስ ውጊያ መክፈቱም ተሰምቷል። የወያኔ የሽብር ቡድን በአፋር ላይ በከፈተው አዲስ ጥቃት ምክንያት ጦርነት ከሚካሄድባቸው አካባቢዎች 224,000 የሚሆኑ ነዋሪዎች ከቤት ንብረታቸው የተፈናቀሉ ሲሆን ተጠልለው በሚገኙበት አካባቢዎች የሰብአዊ እርዳታ እንዳልደረሳቸውና በአስቸጋሪ ሁኔታ ላይ መሆናቸውም ተነግሯል። የአሸባሪው ወያነ ቡድን አገዛዝ ዘመን ዜጎችን ሲጨፈጭፍና ሲያሰቃይ የነበረውና በአረመኔው ጌታቸው አሰፋ ሲመራ የቆየው የደህንነቱ ቢሮ ሹመኞች በ30,000 ብር ዋስትና ከእስር እንዲፈቱ የፌደራል ከፍተኛ ፍርድ ቤት መወሰኑ ታውቋል። በዋስ እንዲፈቱ ከተፈቀደላቸው 22 ሰዎች መካከል የብሔራዊ መረጃ ምክትል ዳይሬክተር የነበረው ያሬድ ዘይርሁንና የጸረ ሽብር ወንጀሎች መምሪያ ኃላፊ የነበረው ተስፋዬ ኡርጌ ይገኙበታል። ፍርድ ቤቱ የአቃቢ ሕጉን የዋስትና መቃወሚያ ውድቅ በማድረግ ከእስር እንዲፈቱ መፍቀዱ ዘረኛው የኮሎኔሉ አገዛዝ ለወያኔዎች ያለውን ታዛዥነት ያሳያልም ተብሏል። አገዛዙ ያስቸኳይ ጊዜ አዋጁን የሚያነሳ ከሆነ አዋጁን እንደምክንያት በማቅረብ አስሯቸው የነበሩ በርካታ ዜጎችን ባስቸኳይ መፍታት አለበት ተባለም። በርካታ ህዝባዊ ድርጅቶችና ግለሰቦች አስተያየት እንደምክንያት በማድረግ በአገዛዙ በርካታ ዜጎችን ከስራ ቦታቸው ከመኖሪያ ቦታቸውና ከመንገድ ላይ በማላለብኝነት አፍኖ በመውሰድ በእስር ቤት ያንገላታቸው በመሆኑ ባስቸኳይ መፍታት አለበት ብለዋል። አገዛዙ ጥፋተኛ ናቸው የሚላቸው ካሉም በ48 ሰዓታት ውስጥ በይስሙላ ህጉ መሰረት እንኳን ፍርድ ቤት ያለበት መታየት ያለበት ሲሆን እነዚህ ዜጎች በተባለው ሰዓት ውስጥ ፍርድ ቤት ካልቀረቡ ራሱ ካወጣው ህግ ውጪ መሆኑ ግልጽ ሊሆን ይገባል ተብሏል። ኢትዮጵያ ምርቶችን ከውጭ ለማስገባት የሚያስችላት የውጭ ምንዛሬ ክምችት ቢበዛ ለሁለት ወር ብቻ የሚበቃ እንደሆን ጉዳዩን በቅርበት የሚከታተሉ ምሁራን ተናግረዋል። የውጭ ምንዛሬ ወጥረት ሊከሰት የቻለው በጦርነቱ ሳቢያ በተፈጠሩ ችግሮችና በተለይም የምዕራባውያን አገሮች ባደረጉት ተጽዕኖ ምክንያት መሆኑም ታውቋል። ከጦርነቱ ጋር ተያይዞ የውጭ ቀጥተኛ ኢንቨስትመንት መቀነስና እንዲሁም እርዳታ የሚሰጡ አገሮች ድጋፋቸውን ማቋረጣቸው የውጭ ምንዛሬውን ክምችት እጅግ የቀነሰው መሆኑን ምሁራኑ ገልጸዋል። ሌላው ዋናው ምክንያት ደግሞ ቀደም ሲል ወያኔና አሁን ደግሞ ባለተራዎች ሆነግ ኦህዴዶች ያገሪቱን ሀብት እየዘረፉ ወደ ውጭ አገሮች በገፍ በማሸሻቸው እንደሆነ የኢኮኖሚ ባለሙያዎች ያስረዳሉ። በአሁን ወቅት የኢትዮጵያ ብር ከህጋዊ ምንዛሬ ከ25 ብር በላይ በጥቁር ገበያ መመንዘሩ የዘራፊዎቹ ልቅነት ይመሰክራልም ተብሏል። ረቡዕ ጥር 18 ቀን በሙሉ አምባሳደርነትና በአምባሳደርነት ሹመት ከተሰጣቸው መካከል በተለይ የሁለቱ ጀነራሎችና የኢንጂነር ስለሺ በቀለ ሹመት አነጋጋሪ መሆኑ ታወቀ። ባጫ ደበሌና መሐመድ ሐሰን ምንም አይነት የዲፕሎማሲ ስራ እንዲሁም መውቀትም ሆነ ተመክሮ የሌላቸው መሆኑ የታወቀ ማረግ በተሰጣቸው በጥቂት ቀናት ውስጥ ከወታደራዊ ስራቸው መነሳታቸው ከፍ ያለ ጥርጣሬን መፍጠሩ ታውቋል። የኮሎኔሉ ዋና አገልጋይ ሆኖ የቆየው ባጫ ደበሌም ባለፉት ጥቂት ቀናት በሹሙ ላይ ምን ስጋት እንደፈጠረ ባይታወቅም መሐመድ ሐሰን በቅርቡ በተሾመበት የቤንሻንጉል ጉሙዝ አካባቢ አንጻራዊ መረጋጋት ማምጣቱ በህዝብ ዘንድ ጸጥታ መንገሱን የማይወደውን አገዛዝ አሳስቦት ሊሆን ይችላል የሚል ግምት በብዙዎች ዘንድ ተወስቷል። በአባይ ግድብ ድርድር ላይ በተለይ የቀድሞ የአሜሪካ ፕሬዝዳንት ትራምፕ ሲያካሄድ የነበረውን የእጅ ጥምዘዛናም ሴራ በመቃወም ከፍተኛ ትግል ያደረገው ኢንጂነር ስለሺ በቀለ ደግሞ ቀደም ብሎ በአገዛዙ ከስልጣኑ ገለል የተደረገ መሆኑ የሚታወቅ ሲሆን አሁን ጭራሽ ለማስወገድ የተፈለገበት ምክንያት በአባይ ግድብ ላይ የግብጽንና የአሜሪካን ፍላጎት ለማሳካት ሳይሆን አይቀርም የሚለው ግምት በሰፊው እየተንጸባረቀም ይገኛል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። Oh, my God.
የሐሙስ ጥር 19 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ፍጅት የሚያቆመው ነፍሰ ገዳዮቹ ሲወድሙ ብቻ ነው። በዛሬው ዕለት በዓለም አቀፍ ደረጃ በጀርመን ናዚዎች ለተፈጁት ሚሊዮኖች አይሁዶች፣ ሮማዎች፣ ጥቁሮች ወዘተ መታሰቢያ ዝክር ይደረጋል። በዚህ የፍጅት መታሰቢያ ቀንም ወያኔ ዳግም በአፋር ህዝብ ላይ ፍጅት ሊፈጽም ይጥራል። ግብረአበሩ የኮሎኔሉ አገዛዝ ደግሞ ያርገው በሚል በዝምታ እየተመለከተው ነው። በሁለተኛው የዓለም ጦርነት ወቅት በጀርመን የናዚ ፋሽስቶች ርዕዮትን አስቀድሞ ጠላት ያለውን አይሁድ ህዝብ ጠርጎ ሊፈጅ የተነሳው የሂትለር የጀርመን አገዛዝ የዓለም ጦርነትን አስነስቶ ሚሊዮኖችን በመርዝ ጋዝ አፍኖ ገድሎ ወደ 11 ሚሊዮን ህዝብ በመጨረስ ለችግራችን ሁሉ የመጨረሻውን መፍትሄ እንሰጣለን ባዩ በቀጀቱ ከ6 ሚሊዮን ህዝብ በላይ መግደሉ ያው በታሪክ ተመዝግቧል። የአዶልፍ ሂትለር ናዚ አገዛዝ መነሻው ነጭ ወይም አሪያን ጀርመኖች ምርጥና ልዩ ህዝብ ነን የሚለው አቋሙ ሌሎችንም በዚያው ልክ ከመጥላትና ለማጥፋት ከመፈለግ ጋር የተያያዘ መሆኑ ነው። ከነማን ቀጀት ጋር ይመሳሰላል? የኮሎኔሉንም ሆነ የወያኔን አገዛዝ ፍጅት ማጀቡ ባቦ ሰጥኝ ደረጃ የሚፈረጅ አይደለም። አጋጣሚና ስህተትም አይደል። ከመሰረታዊ ዘረኝነታቸው ጋር የተቆራኘ ነበር ነው። ጥላቻቸው እነሱን ልዩ ወይም ምርጥ ህዝብ ብሎ ሲያቀርባቸው ኢላማ ደግሞ አንድ ሌላ የግድ ያስፈልጋቸዋል። ለናዚዎች አይሁዶች ነበሩ። በእኛ ሲመጣ ለሁሉም አመቺ ሆኖ የተገኘላቸው አማራ ህዝብ መሆኑ ጋድ ነው። ያስተባበራቸው የጋራ ጥላቻ ጸረ አማራነት ነው ብንል ስህተት አይሆንም። አማራው አንድ ህዝብ ስልጣን ይዟል በሚል ስህተት ውስጥ ስለተዘፈቁ ለሁሉም ተልካሻ ግብ እንቅፋት የተባለው አማራ መሆኑ አልቀረም። ዘረኝነት ራሱን የሚያቆየው ጥላቻን በመቸርቸር ነው። ጭንቅ የገባው ወያኔ በጨፍን ጥላቻ ተከታዮችን አፍርቶና ሰብስቦ ጦርነት በሚለው ላይ ካልተሰማራ ምንም ስራና እንቅስቃሴ አይኖረውም። ለራብ የተደረገውም ህዝብ ለምን ጥያቄን ሊያበዛበትና ሊያመጽበት ይችላል? ጠላት መያዝና ችግርን ማሳበብ ማላከክ ለህልውናው ይረዳዋል። ወያኔ ለጥፋቱና ስህተቱ ማጠየቂያ ለመስጠት ፍጅትና ጦርነትን ማስፈን ማስቀጠል አለበት። ተራዝነጠቁ ኮሎኔልና ጀሌዎቹ በአሜሪካ ተሾፈረው ውይይት እርቅ ሊሉ ይጥራሉ እንጂ ወያኔ ህልውናውን ለመቀጠል እርቅና ሰላም አያሻውም። ካፈርኩ አይመልሰኝ በላይ የዘሬን ብተው ይዘርዝረኝ ነውና ህዝብ በእርቅና ስምምነት ሊኖር በሚችልበት ሁኔታ ወያኔ መሰል እንሽላሊትም ሊታይ አይችልም። ለኮሎኔሉና አገር ሊቀራመቱ የሚፈልጉ ዘረኞችም ህዝብ ሰላም አግኝቶ በዲሞክራሲ ሊኖር ከቻለ መጨረሻቸው ይሆናልና የኩኔታ እውን እንዳይሆን መዋደቃቸው የማይቀር ነው። ሁሉም በነቂስ የሽግግርን ሂደት የሚቃወሙት አለምክንያት አይደለም። በኢትዮጵያ በትውልድ ላይ የተፈጸመውን የቀይ ሽብር ግፍ በይፋ የሚክዱና አልፎም የሚደግፉ ብዙዎች አሉ። በአውሮፓ በጀርመን ናዚዎች በአይሁዶች ላይ የደረሰውን ፍጅት የሚክድ ሆነ ጥሩ ነው ባይ ተይዞ ታስሮ በሕግ ይቀጣል። የቀይ ሽብሩን ዋናዛሽ ከስደት ወደ አገር ጋብዞ በሰላም ሊያኖር ኮሎኔሉ ሞክሮ ተቃውሞ ሲበዛ ብቻ ነው ሸብረክ ያለው። ፋሽስቱን መንግስቱን ና ተመለስ ብሎ ሊያግባባ የተላከውም በወያኔ ስር ሆኖ የሲዳማን ህዝብ ያስፈጀው አንዱና ለፍርድ እስካሁን ያልቀረበው ኃይለ ማርያም ደሳለኝ መሆኑም አይዘነጋም። መንጌ የሚሉ ከሃዲዎች ቢኖሩም ህዝብ አይለቀኝም ብሎ በስደት የቆየውን ፋሽስት ብልጥ የምንለው ሳይሆን ወንጀሉን ቢያንስ እሱ ያውቀዋል የምንለው ነው። ዘረኞቹ እርስ በርስ ለስልጣን ሲራኮቱ የኢትዮጵያን ህዝብ ጨዋ ባህልና ስነ ምግባር ከማጥ ከተው ህዝብን እርስ በርስ ሊያፋጁ ሳይታክቱ መጣራቸውን ሳንጠቅስና ሳናወግዝ ማለፍም ያዳግተናል። በማይካድራ ወያኔ በአማራው ኢትዮጵያዊ ላይ የፈጸመው ፍጅት የህዝብን ታሪክ የሚያጎድፍ ነው። ሸኔ በሚል ጭምብል የሚጠሯቸውን ሽፍንፍን ኦነጎችም በወለጋ ወዘተ አሰቃቂ ግድያዎችን ፈጽመው ጎርተውና እንደ ህዝብ እና ብሎም እንደ አገር በአያሌው በዓለም ፊት አሳፈረውናል። እነ በቀለ ገርባና መረራ ጉዲናም ሀሁን በግዕዝ ፊደልም ሆነ በቁቤ ቆጥረዋል ለማለት የሚደፍሩም አንሰዋል። በአንጻሩ ደግሞ የወያኔን አረመኔነት ማጠየቂያ በማድረግ ትግራዊ ወገኖቻችን ላይ እንዲደርስ የተገፋው ኢሰብአዊ እርምጃም የሚወገዝ እንጂ የሚደገፍ አይደለም። ፍጅትና ህዝብን በአረመኔነት መጨረስ መቼም ቢሆን መች በማንም ቢሆን በማን ከቶም የሚደገፍ አይደለም። ፍትህና ሰብአዊነትን የሚጻረር ሰውን የሚያቀል የሚያዋርድ የሀገርን ስምና ቅርስ የሚያጨቀይ እኩይ ተግባር ነው፣ ወያኔነት ነው። ለመሆኑ ወያኔ ከመባል በላይ ምንስ ውርደት አለ? ከዘረኝነት ክርፋት ሁሌም እንራቅ። በህብረት ዘረኝነትን እናውድም። ድል ለፍትሃዊና አኩሪ ኢትዮጵያዊነት። ሀገር ህዝብ ሲጎዳ ዝምታ ኃጢአት ነው። የሌባም ጠበቃ አብረህ ውቃ ይላል የአገራችን ሰው። አገር ተጨንቃና ተጠባ ስትጠራ ጆሮ ዳባ ልበስ ባዮችም ሊወቁ ሊወገዙ ይገባቸዋል። ዛሬ ከዓመት ከአራት ወር በላይ አሰቃቂ ግፍ በኋላ አሁንም ለሆዳቸው አድረው ሽሞቹን የሚያወድሱትና የምታጣጥር አገራችንን የሚያስጠቁት ጉዶች ሁሉ ከወንጀለኞቹ ባልተናነሰ ሊወገዙና ሙሉ ማዕቀብም ሊደረግባቸው ይገባል። ለግፈኛው ሹም ውዳሴ የዘፈኑ ቅኔ የዘረፉ በጠቅላላው ተክለ ሰብእናውን ያጀቡ ሁሉ ይቅርታ ሳይጠይቁ ከህዝብ ጎራ ዞር በሉ ሊባሉ ይገባል። ዝምታ በቀውጢ ጊዜ ኃጢአት ነው ብንልም አገር ተከባ በዘረኞች ስትጠቃ ከጠላቶቻችን ጎን መሰለፍ ደግሞ በታሪክ የሚያስጠይቅ ስህተት ነው። ሹሞቹና ጭፍሮቹ በዝምታ አይወቀሱም። እብሪታቸው መረን ስለለቀቀም ውርደታቸውን በአደባባይ እያናፉ ናቸው። ቅልስልሱ ሹም አስከፊና መርዘኛ የፖለቲካ ጊንጥ መሆኑን በአጭር ጊዜ አሳይቷል። ለኢሳይያስ ሾፌር የሆነው ይህ ማፈሪያ የደብረ ጽዮንን እጅ ይዞ በአማራውና በኢትዮጵያ ላይ ሲያሰር ሲገለፍጥ ፎቶ ተነስቷል። አኖሌ ብሎ በሐሰት ትረካ መሰረት ሐውልት ያሰራው ይህ የባዕዳን ሹም ጭፍሮቹ ቤተ ክርስቲያኖችን ሲያቃጥሉ፣ ይህን የጥላቻ ሐውልት ግን ተንከባክቦ አቆይቷል። የሕዝብ ጠላት ለሆኑት ለነ ኢሳይያስ ሆነ ደብረ ጽዮን ሲሰግድ ማየቱ አገርን የሚያዋርድና ራሱንም የሚያስገምተው መሆኑ አልቀረም። ከአንድ ንግግር ወደ ሌላ የግብዝ እብሪቱን ሲደነፋ የራሱን ጥራዝ ነጠቅነትና ግልብነትም ገሃድ ሲያደርግ ተገኝቷል። ከቡራዩ እስከ ባህር ዳር አጣዬና አዋሳ ምን ያህል አረመኔና ወንጀለኛ እንደሆነም ተገንዝበናል። ታዲያ ይህ የፈጠጠና ያገጠጠ ሐቅን ተመልክቶ ዝም ብሎ አንገት ቀበራው ምን ይባላል? የወያኔ ደጋፊ መንጋ በውጭ አገሮች ቀና ቀና ብለው በቀጣሪያቸው አሜሪካ ፊት የሹሞቹ ተከላካይ ቱልቱላዎች ሆነዋል። የሹሙን ውዳሴ ሲቸከችኩ ቀን ያላለፋቸው ዛሬ ኢትዮጵያም አማራም ሌላውም ሲዘለፍ ሲተካ ምን ነው በእርቅ ዓለማቸው ነጠፈ? ወንጀላይቶ ዝም ጭቆና አገርን ሲያምስ ዝም ዘረኞች ግፍ ሲፈጽሙ ዝም ያስጠይቃል። አንደበት ላጣ ሰው አንደበት መሆን ካልተቻለ ካልተፈለገ ታዲያ ዜጋስ የተማረ ለመባል ምን መሰረት አለው? ጽንፈኞቹና ሹሞቹ በጥቂት ጊዜ ውስጥ ማንነታቸውን አጋልጠዋል። ጥላቻ ምን ያህል እንዳወራቸው ማረጋግጠዋል። አንድ የለየለትና ባዶ ቀል የሆነ ጽንፈኛ ምሁር በሩጅ ባይ ለምሳሌ ጌቶቹ ወያኔዎች ጋር መቀሌ ተጉዞ ሲቀባጥር ምኒልክን አላውቅም ሲል ተደምጧል። ሌላስ የደነቆረበት ምን ይሆን ብሎ የጠየቀ የለም። ጽንፈኛው ራሱን ያቀለለ በመሆኑ ይህንንም ደነዝ ብዙዎች በዝምታ አልፈውታል። ክርስቲያንና አማራን በሚንጫ ያለው ወራዳ ግለሰብ በመጀመሪያ አክቲቪስት በሚል ድንግዝግዝ ሽፋን ለመድረክ ያበቁት ዛሬ ለሹሙ የሰገደው ሬዲዮና ድርጅት መሪዎች ናቸው። ምንድነው አክቲቪስት? ዛሬ ከህዝብ ጎራ የሚጨፍር ነገ ግን ጭምብሉን አውልቆ አስከፊ ዘረኛ ወይም ሆዳደርና ዘረኛ ቀስታውን የሚያሳይ? ከህዝብ ጎን መቆም ወይም ከህዝብ ጠላት ጎን መሰለፍ? ሌላ የለም። የሹሞቹ አገዛዝ ጸረ ህዝብና ዘረኛ በመሆኑ ከነሱ ጎን የሚቆምና ድጋፍ የሚሰጥ ሁሉ የኢትዮጵያ ህዝብ ጠላት ነው። ለመለስ ዜናዊ የዘፈኑትንና ያለቀሱትን ሁሉ የህዝብ ጠላቶች ናቸው ስንል እንደቆየ ነው ማለት ነው። እጃቸው በንጹሃን ደም ለተጨማለቀው ለሹሞቹ ውዳሴና ድጋፍ ሰጥተው ተመልሰው ከህዝብ ጎራ ዘው እንዲሉ መፍቀድ ከቶም የሚቻልም የሚፈቀድም ነገር አይደለም። በይፋ ወጥተው ጥፋታቸውን አምነው ህዝብን ይቅርታስ ካልጠየቁ ድረስ በዚህ ሁሉ ላይ ዝምታ ከቶም ሊኖር አይገባም። በዓለም አቀፍ ደረጃ ዘረኛውን አገዛዝ በስፋት ልናጋለጥ ሲገባ፣ በዚያው ልክ ደግሞ በአገራችን ህዝብን ላደጋ አጋልጠው ከሹሞቹ ተባባሪ የሆኑትን ሁሉ ማጋለጥና ህዝብም እንዲቃወማቸው እንዲታገላቸው ማድረግ አለብን። የምንወስድባቸው የተቃውሞ እርምጃ ደግሞ የማያዳግምና አከርካሪያቸውን የሚሰብር መሆን አለበት። ዛሬ ዓለምንም ጥርጥር የሹሞቹ አገዛዝ የህዝብ ጠላት ነው። ኢህአዴግ የተባለው ስብስብ የአገራችን ጠላት ነው። መወገድ አለባቸው። ግዳጁም ይሄው ነው። ኢህአዴግ በትግላችን ይውደም። ኢትዮጵያዊነት ያቸንፋል።
በልደምህን ጠጣ ከይማም ከኮምቦልቻ ወሎ በህዝባዊ ትግሉ ሊጫወት ገበጣ የኢሳይያስ ጦት ልጅ የወያኔ ሎሌ ገልብጦ ባርኔጣ ኢትዮጵያ ሱሴናት እያለ ሲመጣ ጌሾ እንዳሰከረው ሙዝ እንዳየ ጦጣ ስንት ሰው በልልታ አደባባይ ወጣ። ሰውን ከተቀሩት እንስሳት ለይቶ ጠያቂ ያረገው አእምሮውን ሰጥቶ የኋላውን አይቶ የፊቱን ገምቶ እንዲያመቻች ነበር መንገዱን አቅንቶ ምን ነክቶን ተሳከርን በወሬን ተፈንቶ። ከሀያ ዓመት በላይ ሲያደማት የኖረው ሰላይ ጋሻ ጃግሬ ኢትዮጵያ እንዴት አርጋ ራሱ ላይ ወጣች በሱስነት ዛሬ። ልጆቿን ሲበላ ልጆቿን ሲያስበላ ሆኖ ጠቢ ጆሮ አላፍን ከርቸሌ ያወረደ አሳስሮ ስንቱን የገደለ ስንቱን ያስገደለ ስንት ደርዛ ያጠፋ ስንቱን ያሳፈነ በጨለማ እስር ቤት ወርወሮ አስወርወሮ ስንቱን ያስጨረሰ መትሮ አስመትሮ በምንድን ተአምር ከኢትዮጵያ ጋር ሱስ ያዘው ዘንድሮ ፊደሏን በላቲን ጨፍልቆ አስጨፍልቆ እንዳልሰራ መታታ አረፋውን ደፍቆ ኢትዮጵያ ሱሴ ናት የሚለው ተነስቶ ለምን አላማ ነው ከቶ ምንድን ሽቶ መሰሪ ተኮሉን በልቦናው ቋጥሮ እና ይጠረጥሬን የዋሃን አታሎ እና አስተውሌል ግልቦቹን ሰልሎ እና ምን ገደኝን በጥቅም አማሎ ምርኮ ሊያደርጋቸው በሱሷ ነው ሁሉሎ ሙሴ አሻጋሪያችን ያልክ በጭፈራ ኦሮሞ ጉራጌ ዶርዜ ወላይታ ሽናሻ ሐረሪ ላይ ኩሎ ኮንታ ከፊቿ ገውና ሶማሌ ከምባታ ሲዳማ አፋር ትግሬ አኛክ አማራ ሌላም ባለ ቋንቋ ስም ያልተጠራ የነኝህ ተራክቦ በዘመን ላይ ፈሶም ደምህ የተሰራ ውሃው ደም ሆኖለት ዱላውም ገጀራ ላካፍሎ መቀነት በመደመር ዜማ አንተን ያፋጀ አንተን ያባላ መሲህ አብያልከው ቀይ ባህርን ሰራ ህፃናት አዛውንት ወጣቶች ጎልማሶች መጫትም ታርዳ በንጹሃን ጥቂት የሚፈሰውን ባ መቻ በቃ ትላንት መች ትላንት ተገታ መሰሱን አቆመ መች በጉራ ፈርዳ ዛሬን ቀጠለ እንጂ ጌዲዮ ዶዶላ ሻሸመኔ ጎባ ባክሱም በቡራዩ በጎንደር አሳይታ ወልዲያ ኮፈሌ ባህረር ሰበታ ድሬዳዋ ናዝሬት ጥቁር ሐዋሳ ይልቅ ሳይመሽ ታጠቅ አርግ መሰናዶ ዳርዳር የነበረው የርስት ምንጣሮ ግዛትን ማስፋቱ ሰውን ነቅሎ አባሮ አዲስ አበባ ደርሷል ይኸው ስሩን ሰዶ አበይ ለማስተል በሱስ አሳብዶ መሰሪ አላማውን እንዳታየው ጋርዶ ከበፊቱም ቢሆን ከጥንት ጀምሮ ሱስ መመዘኛ ነው በማሰር አእምሮ አቅልን የሚያስት ነው ህሊናን አሳስሮ ግና ከልብ ቆርጠው በጊዜ ካቆሙት ሱስም ይወገዳል ከልብ ከታገሉት ስለዚህ ወገኔ ይህን መርዘኛ ሱስ ትተህ መጠጣት ወኔና ነፍጥህን አንሳና ታጠቃት የምድራችን ክብር ዋና ምንጭ እሷ ናት አብይ ሙሴያችን ነው ኖቤል ተሸለመ የምስራች ብለህ ስትዘፍን ስትጨፍር በሱሱ ተሳክረህ አንተን አዘናግቶ አንተን አስተኝቶ ቃላት በማሳመር አራጁን አስታጥቋል 29 ዙር ደምህን ሊያጠጣህ ወገንህን ሊመትር ጆሮህን ወጥፈህ ምክር ላትሰማ መሆንን ከቀጠልክ ኢየሱስ ጭነት ጋማ አንድም ዘራይ ቀርህ ሁሉንም ታጣለህ በብዕረኛው ሰነኝ ምክሬን ልቋጨልህ ልንመክር ልንዘክር በብዕር ስንለፋ በሱስ ሰባኪዎች ዛሬም ጥለህ ተስፋ ከቅሸት ያልወጣህ ሞኝና ተላላ ወገን እያሳረድክ በለር መህን ብላ ወገን እያሳረድክ በልደ መህን ጠጣ በህዝባዊ ትግሉ ሊጫወት ገበጣ የወያኔው አሽከር ኦህዴድ በአዴን ገልብጦ ባርኔጣ ከዙፋን ተቀምጦ አጉል ሲቀናጣ ኢትዮጵያ ሱሴ ናት እያለ ሲመጣ ፍቅር ብልጽግና እያለ ሲመጣ ቃላት አሳምሮ ዛሬም እያረደ ደምህን ሊጠጣ በህብረት መክተው ወገን በወሉጣ ሀገር ብርሌ ነው አንዴ ከወደቀ የሚሰማ ይስማ አለቀ ደቀቀ ሀገር ብርሌ ነው አንዴ ከወደቀ የሚሰማ ይስማ አለቀ ደቀቀ ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ ከጋምቤላ ከወለጋና ከሌሎች ቦታዎች የአማራ ብሔረሰብ አባላት በዘር ሐረጋቸው ብቻ ከተወለዱበትና ረጅም ዓመታት ከኖሩበት አካባቢ እየተጠረጉ እንዲወጡ መደረጋቸው በባህር ዳር ከተማ በእግር ኳስ ውድድር ወቅት በደጋፊዎች መካከል የነበረውን አለመግባባት ተከትሎ በአማራና በኦሮሞ ዜጎች መካከል በየቦታው ግጭቶች መከሰታቸው በቅርቡ የተወሰኑ አካባቢዎችን ወያኔ ከአዲስ አበባ ጋር ለማጣቀል ያወጣው እቅድ በመቃወም የተደረጉት እንቅስቃሴዎች ሁሉ በብሔር ብሔረሰብ ፖለቲካ ላይ የተመሰረቱ መሆናቸው ያለፈ ታሪክን በማስታወስም ሆነ የፈጠራ ታሪክን በማዘጋጀት ከሁሉም አቅጣጫ በተለያዩ ብሔር ብሔረሰቦች ላይ የቂምና የጥላቻ ዘመቻ በሰፊው እየተካሄዱ መሆናቸው እና ሌሎችም ሆን ተብሎ ሆነ በዘፈቀደ በገዢው መደብና በጽንፈኞች የሚደረጉ ድርጊቶች ወደፊት በአገራችን ሉዓላዊነትና በህዝባችን አንድነት ላይ ሊመጣ የሚችለውን ከባድ አደጋ የሚጠቁሙ ናቸው። ይህን ጉዳይ ከዚህ በፊት በተደጋጋሚ አንስተን የተቸንበት ቢሆንም ጉዳዩ አሁንም በጥሞና እንዲታይና ወደ መፍትሄው ለመሄድ መነሻ ሊሆን ይችላል በሚል ይህ የዴሞክራሲያ እትም በዚህ ላይ እንዲያተኩር አድርገናል። በቅድሚያ በተደጋጋሚ እንደተገለጸው ኢትዮጵያ ብዙ ብሔር ብሔረሰቦችን ያካተተች አገር መሆኗ የሚያከራክር አይደለም። የተፈጠረችውም አንዳንዶች እንደሚሉት የዛሬ 100 ዓመት ባቂ ምኒልክና በተከታዮቻቸው ሳይሆን ለዓመታት በተካሄዱ የህዝቦች በይነግብ ማለትም በንግድ፣ በጦርነት፣ በግዛት ማስፋፋት ፋይማኖስ ማስፋፋት ወዘተ በተካሄዱ የእርስ በርስ ግንኙነትና ውህደት ነው። ይህም የጋራ አገር አንድ ህዝብ የሚለውን ስሜት በሁሉም ላይ ፈጥሮ ለረጅም ጊዜ ቆይቷል። የተለያዩ ብሔርና ብሔረሰቦች ባህላቸውና ቋንቋቸው ሳይከበር መቆየቱ እንዲሁም እንደ ሌሎቹ ሁሉ በገዢዎች መብታቸው ታፍኖ የኖረ መሆኑም አለ ሊባል የሚችል ሀቅ አይደለም። ይህም የተለያዩ የተቃውሞ እንቅስቃሴዎችን አስከትሏል። በሀገራችን ምስቅልቅል ሁኔታዎችን ፈጥሯል። ለአንዳንዶቹም መገንጠል ምቹ ሁኔታን ፈጥሮላቸዋል። በዓለም ላይ በብሔራዊ መንግሥት ተዋቅረው በተለያዩ ስሞች የሚጠሩት አገሮች የተፈጠሩት በረጅም ዓመታት በጦርነት፣ በንግድ፣ በስደት ወዘተ አማካይነት በሕዝብ መካከል በጠብም በፍቅርም በተደረገ የቅልቅል ብሎም መስተጋብር ሂደት ውስጥ ሲሆን በተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች ባሉባቸው አገሮች የጋራ አገር የሚለውን ስሜት በሁሉም ዜጎች ውስጥ ቀርጸው በህብረትና በአንድነት ሊኖሩ የቻሉት የሁሉንም ዜጎች መብትና ጥቅም ለማስከበር በመቻላቸው ነው። የብሔርና ብሔረሰብ መብት ካልተከበረ የህዝቦች አንድነትና ትብብር ሊፈጠር አይችልም። የአገር ሉዓላዊነትና አንድነትንም ያናጋ ይችላል። የአገር አንድነት በኃይል አይጠበቅም። የተወሰኑ ዜጎች የአገር አንድነት ይጠበቅ የሚል መፈክር በማሰማታቸው ወይም ጥረት በማድረጋቸው ብቻ የሚረጋገጥ አይደለም። የአገር አንድነት የብሔርና ብሔረሰቦችን ብሶትና ችግር በመካድ የሚገኝ አይሆንም። አምባገነን ኃይሎች ስልጣን ላይ ለመቀመጥ በሚያደርጉት ሴራና ማጭበርበርም የሚጠበቅ አይሆንም።
የአገር አንድነት ሊጠበቅ የሚችለው ብሔር ብሔረሰቦች መብታቸው ተጠብቆ በቋንቋ፣ በባህል፣ በሃይማኖት ወዘተ መካከል እኩልነት ሰፍኖ የሁሉም ዴሞክራሲያዊና ሰብአዊ መብት ተከብሮና ተጠብቆ የጋራ አገር ለጋራ ጥቅም የሚለው ስሜትና በሁሉም ብሔርና ብሔረሰብ አባላት ላይ በሁሉም ቋንቋ ተናጋሪዎች እንዲሰፍ ይደረግ ነው። ይህ እውን ሊሆን የሚችለው ደግሞ የግለሰብ መብትንና የብሔርና ብሔረሰብ የወል መብትን ሚዛኑን በጠበቀ መልኩ ተግባራዊ ማድረግ ሲቻል ነው። የተለያዩ ቋንቋዎችን የሚናገሩ ወይም የተለያዩ ባህሎችና ልምዶች ያላቸው ህዝቦች ባንድ ላይ በሚኖሩበት አገር ውስጥ የብሔርና የብሔረሰብ ችግር በአግባቡ ካልተያዘና መፍትሄ ካላገኘ ልዩነቶቹ ወደ ግጭት፣ ወደማያባራ ጦርነትና ደም መፋሰስ እንዲሁም ወደ መከፋፈል የሚሄድበት ሁኔታ ሰፊ መሆኑ ከሀገራችንም ታሪክ ሆነ ሌሎች ብዙ ሀገሮች ካለፉበት ታሪክ ለመረዳት ችለናል። አሁንም እያየን ነው፣ ወደፊት ሊቀጥል እንደሚችል የሚያጠራጥር አይደለም። በንጉሱ ሆነ በደርግ ጊዜ ችግሩን የተረዱት ተራማጆች ብሔርና ብሔረሰቦች መብታቸው ይጠበቅ፣ የራሳቸውን እድል በራሳቸው ይወስኑ፣ ችግሮቹ በሰላማዊና በዲሞክራሲያዊ መንገድ ይፈቱ የሚሉ ጥያቄዎችን ያቀረቡትና ትግል ያካሄዱት ችግሩ የአገር ሉዓላዊነትንና የዜጎች አንድነትን በመሰረቱ የሚነካ በመሆኑ ነበር። አንዳንዶች ችግሩን ያመጡት ችግሩ ይፈታ ያሉት ተራማጆች ናቸው የሚል መሰረታዊ ክስ ቢሰነዝሩም ነገሩን ዛሬ ላይ ቆመን ስናየው በዚያን ወቅት ተራማጆቹ የጠየቁት ጥያቄ መልስ አግኝቶ ቢሆን ኑሮ አሁን የሚታየው ችግር በብዙ መልኩ ይቃለል ነበር። ለብሔር ብሔረሰብ ችግሮች መፍትሄው ዴሞክራሲያዊ ስርዓትን እውን ማድረግና የብሔር ብሔረሰብን ጥያቄ መመለስ ነው። ችግሩ በሰላም ሊፈታ የሚችለው ሁሉም ጉዳዮች ያለምንም ገደብ ውይይት እየተካሄደባቸው የጋራ ስምምነትና መግባባት ሲደረስባቸው ነው። ይህ ተግባራዊ ሊሆን የሚችለውም የግለሰብ መብት ሙሉ በሙሉ በተረጋገጠበት ዴሞክራሲያዊ ስርዓት ውስጥ ነው። ዴሞክራሲያዊ ስርዓት በግለሰብ ደረጃ ዴሞክራሲያዊ መብትንና ሰብአዊ መብትን ከማረጋገጥ በተጨማሪ በወል ደረጃ የብሔርና ብሔረሰብ መብትን፣ በቋንቋ የመናገርና የማዳበር፣ የባህል መብት፣ አካባቢን የማስተዳደር መብት ወዘተ በማስጠበቅ አንጻር የሚቀርቡትን ጥያቄዎች ማስተናገድ ይጠበቅበታል። ወያኔ ስልጣን ሲይዝ እንደ ቅርጫ በቋንቋ የከፋፈለው ክልል ለብሔር ብሔረሰብ ጥያቄ መፍትሄ የሚሰጥ ሳይሆን በአገርና በሕዝብ ደረጃ ውስብስብ ችግሮችን የሚቀፈቅፍ ነበር። በእርግጥም የተከሰተው ይኸው ነው። አገሪቷን በቋንቋ ክልሎች መከፋፈልና የይስሙላ ፌዴራል አስተዳደሮች መመስረት ሕዝብን ከፋፍሎ ለመግዛትና አለጠንካራ ተቃዋሚ ስልጣን ላይ በአምባገንነት ለመቆየት ይረዳ እንደው እንጂ የብሔር ብሔረሰቦችን መብትም ሆነ ጥቅም አያስጠብቅም። የአገሪቷ ሉዓላዊነትን ሆነ የሕዝቧን አንድነት እንዲጠበቅ አያደርግም። እንዲያውም ከጊዜ ወደ ጊዜ እየተጠራቀመና እየታመቀ የቆየው ችግር በአንድ ወቅት ፈንድቶ ሕዝብን ወደማያቋርጥ ወደማያባራ የጦርነት ነበልባል ውስጥ ሊያስገባ ይችላል የሚለው ስጋት ጎላ ብሎ ይታያል። ይህ በወያኔና በተባባሪዎቹ ተንኮል ታቅሮ የተዋቀረውና ሕዝብ በነጻነት አስተያየትና ውሳኔ ያልሰጠበት የቋንቋ ክልልና የይስሙላ ፌዴራል አስተዳደር መዋቅር አደገኛና ሊሰራ የማይችል መሆኑን ለማስረዳት አዋቂ መሆንን አይጠይቅም። ለመነሻ ወያኔ በቋንቋ ደረጃ ክልሎችን ከፋፍያለሁ ይበል እንጂ እያንዳንዱ ክልል አንድ ቋንቋ ተናጋሪ የሆኑትን ብቻ የሚያጠቃልል አይደለም። የደቡብ ክልል ለምሳሌ ከአስር በላይ የሚሆኑ የተለያዩ ቋንቋዎችን የሚናገሩ ዜጎች ያሉበት ሲሆን በቤኒሻንጉልና ጉምዝ እንዲሁም በጋምቤላ ክልሎች ውስጥ የሚኖሩ ዜጎች አንድ ቋንቋ ተናጋሪ የሆኑ አይደሉም። ለአማርኛ ተናጋሪዎች አማራ፣ ለኦሮምኛ ተናጋሪዎች የኦሮሚያ ክልል፣ ለትግርኛ ተናጋሪዎች የትግራይ ክልል ተብሎ ይሰየም እንጂ በእነዚህ ሁሉ ክልሎች በቁጥር አነስተኛ የሆኑ የተለያዩ ቋንቋዎችን የሚናገሩ የሌሎች ብሔርና ብሔረሰቦች አባላት አሉ። ይህ በራሱ ችግር ነው። የሌሎች አገሮችን ተመክሮዎች ብንወስድም በቋንቋ ላይ የተመሰረተ የፌዴራል አስተዳደር ለአገር ሉዓላዊነትና ለሕዝቦች አንድነት አደገኛ እንደሆነ እንረዳለን። ቋንቋን መሰረት ያደረገ የፌዴራል አስተዳደርን ያስተናገዱ ጥቂት አገሮች አደገኛ ሁኔታ አጋጥሟቸዋል። ለረጅም ዓመታት በአምባገነን አገዛዝ ስር የቆዩ እንደ የቀድሞ ዩጎስላቪያ፣ ቼኮስሎቫኪያ እና እንዲሁም በሶቪየት ኅብረት ስር የነበሩ ሪፐብሊኮችን አምባገነን የነበረው ማዕከላዊ መንግሥት ሲፈርስ ወይም በሌላ ሲተካ ተገነጣጥለዋል። በተገነጠሉ ማግስት በራሳቸው ውስጥ ያሉ ውዳን ብሔረሰቦች በማመጻቸው ያልተቋረጠ ደም መፋሰስ ያጋጠማቸው መሆኑን ታይቷል። አፍሪካ ውስጥ በተለያዩ አገሮች በቅርቡ በደቡብ ሱዳን የደረሰውን ጨምሮ ይኸው ችግር ጎላ ብሎ ታይቷል። በአንድ አገር ውስጥ የሚኖሩ ዜጎች የተለያዩ ቋንቋዎች በመናገራቸው ብቻ በፌዴራልም ሆነ በሌላ ደረጃ የሚሰየሙ የአስተዳደር ክልሎች በቋንቋ መከፋፈል አለባቸው የሚል ሐሳብ አሳማኝ ሊሆን አይችልም። ዓለም ላይ የሚነገሩ ቋንቋዎች ከ6000 በላይ ሲሆን ዓለም በ6000 አገሮች ትከፈልም ወይም 6000 የሚሆኑ የፌዴራል አስተዳደር ክልሎች ይመስረቱ የሚል መከራከሪያ ማንንም ሊያሳምን የሚችል አይደለም። በአገራችንም ከ84 ቋንቋዎች በላይ ስለሚነገር 84 የቋንቋ ክልሎችና የፌዴራል አስተዳደሮች ይኑሩ የሚል ሐሳብ ተግባራዊ ሊሆን እንደማይችል ግልጽ ነው። አንድ ቋንቋ የሚናገሩ ዜጎች ሁልጊዜ በአንድ አገር ተጠቃለው አይኖሩም። እንግሊዝኛ የሚናገሩ ዜጎች በእንግሊዝ፣ በካናዳ፣ በአሜሪካ፣ በአውስትራሊያ እና በኒውዚላንድ እንዲሁም በሌሎች ቦታዎች ይኖራሉ። አረቦች በ20 አገሮች ውስጥ ይኖራሉ። ከእነዚህ ውስጥ አንዳንዶቹ ኩሳ ገጠም በሆኑ አካባቢዎች ነው። በብዙ አገሮች የፌዴራል አስተዳደር ክልሎች ቋንቋን መሰረት ያደረጉ አይደሉም። ለምሳሌ ስዊዘርላንድ 4 የተለያዩ ቋንቋዎች ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ እና ሮማንስ የሚነገርባት አገር ስትሆን ካንቶን ተብለው በሚጠሩ 26 የፌዴራል የክልል ግዛቶች ውስጥ ተበትነው ይገኛሉ። በስዊዘርላንድ የተለያዩ ቋንቋ ተናጋሪዎች በራሳቸው ቋንቋ የመናገር ባህላቸውን የማዳበር ራሳቸውን በራሳቸው የማስተዳደር መብት ቢኖራቸውም በአንድ የአስተዳደር ክልል ውስጥ የተወሰኑ አይደሉም። በርካታ ብሔረሰቦችን አስተናግዳ የያዘችው ህንድም ያሏት ፌዴራል ክልሎች የተከለሉት ቋንቋን ወይም ብሔርና ብሔረሰብን መሰረት አድርገው አይደለም። በህንድ ለምሳሌ ከ780 የተለያዩ ቋንቋዎች የሚነገሩ ብሔርና ብሔረሰቦች ያሉ ሲሆን አገሪቷ በ29 የፌዴራል አስተዳደሮችና 7 በሚሆኑ የአንድነት ግዛቶች ተከፋፍላለች። አከፋፈሉ ቋንቋን መሰረት ያደረገ ሳይሆን አካባቢና ኢኮኖሚያዊ ሁኔታዎችን መሰረት በማድረግ የተዋቀረ ነው። ስለሆነም በብዙ አገሮች የፌዴራል አስተዳደር አካባቢዎች የተከለሉትን ቋንቋን ወይም ብሔር ብሔረሰብን መሰረት በማድረግ አይደለም። በቋንቋ ላይ የተመሰረተ የክልል አስተዳደር በማዕከል ስልጣን የያዘው አምባገነን ኃይል እስከሆነ ድረስ የብሔርና ብሔረሰብ መብትን በተሟላ መልኩ የማያስጠብቅ ከመሆኑም በላይ ለህዝቦች አንድነትና ከሀገር ሉዓላዊነት አንጻር ጉዳቶች እንዳሉት መረዳት ያስፈልጋል። በመጀመሪያ ደረጃ በአንድ ክልል ነዋሪ የሆኑ ሌላ ቋንቋ ተናጋሪዎችን እንደ ባዕድ ማየት ይመጣል፣ ጠራርጎ ለማስወጣትም እንቅስቃሴ ይደረጋል። ሁለተኛ፣ በቅድሚያ ለክልሌ ለብሔረሰቤ የሚለው ስነ ልቦና ስር ሲሰጥ ለሌሎች ክልሎች የማሰብና ወገንተኛ የመሆን ስሜትን ያጫጫል። እዚህም ምሳሌ ሊሆን የሚችለው በቅርቡ በአዲስ አበባ ዙሪያ የተወሰኑ ክልሎችን ወደ አዲስ አበባ ክልል ለመጠቅለል ወያኔ የወሰደውን እቅድ በመቃወም በኩል የተፈጠረው ክስተት ነው። በመጀመሪያ ደረጃ ወያኔ ከህዝብ ይሁንታና ከህግ ውጭ አርሶ አደሮችን የሚያፈናቅለውንና የሚያደህየውን እንዲሁም ለወያኔ ባለስልጣናት ኪስ ማደለቢያ ሊሆን የታቀደውን ፖሊሲ መቃወም የማንኛውም ኢትዮጵያዊ ግዴታ ነው። ከፍተኛ ተቃውሞ አካሂዶ ድርጊቱን ማስቆም የሁሉም ኢትዮጵያዊ ኃላፊነት ነው። ዓላማው ግን ለምን አርሶ አደሮች ይፈናቀላሉ? ለምን አለህግና አለስምምነት መሬታቸው ይቀማል የሚል መሆን አለበት እንጂ መሬት ከኦሮሚያ ክልል ወደ አዲስ አበባ በመጠቃለሉ መሆን የለበትም። አዲስ አበባም ሆነ የኦሮሚያ ክልል የኢትዮጵያ ንብረቶች ናቸውና። ኦሮሚያ ክልል የተነሳው ተቃውሞ ለምን መሬት ከኦሮሚያ ክልል ይወሰዳል የሚል ብቻ በመሆኑ ተቃውሞ በሌሎች ብሔርና ብሔረሰቦች አልታጀበም። መሰረቱ ብሔራዊ ስሜትነትን ቀስቅሶ ጉዳዩ ሁሉም በባለቤትነት ወስዶ ተቃውሞ ማድረግ ሲገባ ይህ ሳይሆን ቀርቷል። ይህ ክፍተት የክልል ስሜት የፈጠረው ነው። ሶስተኛ፣ የቋንቋ ክልል በብሔርና ብሔረሰብ መካከል የማያቋርጥ ጥላቻንና ልዩነትን ያስፋፋል። ዜጎች ለመብታቸው በአንድ ላይ እንዳይታገሉ ጋሬጣ ይፈጥራል። የመገንጠል ስሜትን ያጠናክራል፣ ለመገንጠልም ምቹ ሁኔታን ይፈጥራል። ወያኔ በፈጠረልን የክልል ስነልቦናዊ ጉዞ መጓዙን ከቀጠል የብሔር ብሔረሰብ መብት ሊጠበቅም ሆነ ሁላችንም የምንፈልገውና የምንታገልለት ዴሞክራሲያዊና ሰብአዊ መብታችን ሊከበርልንና እውን ሊሆን አይችልም። ወያኔ የክፍፍል ፖሊሲውን እያጠናከረ በአምባገነንነት መግዛቱን ይቀጥላል። እኛም እንደታፈንን እንኖራለን። በደጋግሞ እንደተነገረው ወያኔ የቋንቋ ክልሎችን አዋቅሮ ተግባራዊ እያደረገው ህዝብን በመከፋፈልና በማዳከም በስልጣን ላይ ሊቆይ የሚችልበትን ጊዜ አስተማማኝ ለማድረግ ነው። ይህን የሚያደርገው በአስተዳደራዊ ወይም ፖለቲካዊ ሴራ ብቻ አይደለም። ጽንፈኛ አመለካከት ያላቸውን በቀጥታም ሆነ በተዘዋዋሪ መንገድ በመደገፍና በማንቀሳቀስ ጭምር ነው። ጽንፈኛ አመለካከት ያላቸው ክፍሎች ያለፈ ክስተትን በማስታወስ በብሔር ብሔረሰብ መካከል የበቀል እርምጃ እንዲወሰድ ይቀሰቅሳሉ። ጥላቻን በማስፋፋት ህዝብ ወደ አንድነት እንዳይመጣ ይጥራሉ። በአንድ ጽንፍ ምኒልክ ኦሮሞን ጨፍጭፏል፣ ስለሆነም አማራን ማጥፋት አለብን የሚለውና በሌላ ጽንፍ የኦሮሞ ህዝብ ወደ መጣበት ወደ ማደጋስካር ጠርገን እናስወጣለን ወዘተ የሚሉት የጥላቻና የክፍፍል ቀስቀሳዎች በጠባብና ጽንፈኛ ብሔረተኞች የሚስተጋቡ ሲሆኑ ቤንዚን ተርከፍክፎባቸው እንዲቀጣጠሉ የሚደረጉት በወያኔ ነው። ይህን መገንዘብና ጽንፈኞችን ሁሉ መታገል ያን የአገር አድን ትግሉ ዋና አካል ነው። ቋንቋን መሰረት ያደረገው የክልል ፌዴሬሽን የብሔር ብሔረሰብ መብትን በተሟላ መልኩ ማስጠበቅና አለማስጠበቁ አከራካሪ ቢሆንም ሁሉም ብሔር ብሔረሰብ ዜጎች በግለሰብ ደረጃ ሰብአዊና ዴሞክራሲያዊ መብታቸው በአምባገነኑ ጨካኝ ቡድን የታፈነ መሆኑ ግን አለ የሚባል አይደለም። ሁሉም ወያኔ አምባገነን አገዛዝ እየማቀቁ እየተረገጡ ይገኛሉ። ነፃነታቸውን ያጡት መብታቸውን የተገፈፉት ሁሉም ናቸው። ሁሉም በአንድ ላይ እስካልተነሱ ድረስ ደግሞ በአምባገነን ስር መማቀቁ ይቀጥላል። መገንጠልን እንደ ብቸኛ አማራጭ በመውሰድ ትግል እናካሄዳለን የሚሉ ጽንፈኛ ብሔረተኞች የሚያካሂዱት እንቅስቃሴ በአገርና በወገን ላይ የሚቀሰቀሰው ችግር ከባድ መሆኑን መረዳት አለባቸው። መገንጠል ለብሔር ብሔረሰብ ጥያቄ በራሱ መፍትሄ ሊሆን እንደማይችልና ለሕዝቡም ሰላምና ዴሞክራሲ እንደማያስገኝ ሩቅ ሳንሄድ ከኤርትራ ሁኔታ መረዳት የሚቻል ይመስለናል። ለመገንጠል የሚንቀሳቀሰው ክልል በውስጡ የተለያዩ ቋንቋ ተናጋሪ የሆኑ ዜጎችን እስከያዘ ድረስና በረጅም ጊዜ እርስ በርስ ግንኙነት እርስ በርሱ የተዛመደውና የተጋመደው ሕዝብ በአካባቢው ነዋሪ እስከሆነ ድረስ መገንጠል ያልተቋረጠ ግጭትንና ጦርነትን ሊያስከትል እንደሚችል ከወዲሁ መገመት ያስፈልጋል። መፍትሄው ምንድን ነው የሚለው ተገቢ ጥያቄ ነው። ይህን ከመመለስ በፊት የወደፊቱን ሁኔታ በመላምትም ቢሆን መዳሰሱ ለሚኖረን ግንዛቤና መውሰድ ለሚኖርብን እርምጃ ጠቀሜታ ይኖረዋል። ምን ሊከሰት ይችላል የሚለው በትክክል መናገር ቢያስቸግርም ከሁለት ሁኔታዎች አንደኛው ሊፈጠር እንደሚችል መገመት ይቻላል። ወያኔ ውስጣዊ አንድነቱን ጠብቆ የወታደራዊውንና የፖለቲካዊ በላይነቱን ይዞ የክፍፍል ሴራውን ተግባራዊ አድርጎ መቀጠል ከቻለ ለረጅም ጊዜ የኢትዮጵያን ሕዝብ መብት ረግጦ ስልጣኑን ጨብጦ ይቀጥላል። በተበታተነ የሕዝብ ክፍፍል ወይም በውስጣዊ ችግር ምክንያት ስልጣኑ ከተንኮታኮተ የኢትዮጵያ ሕልውናና አንድነት ከአደጋ ነፃ ሊሆን ይችላል ብሎ መገመትም ይከብዳል። መፍትሄው የሚገኘው በሁሉም ወገን የሚገኙ ጽንፈኛ አመለካከቶችን አስወግዶ በአብይ ጉዳዮች ላይ ተስማምቶ በጋራ መንቀሳቀስ ሲቻል ነው። ለሁሉም ብሔረሰቦች እንዲሁም ለአገሪቷ ሰላም፣ ዴሞክራሲና ፍትህ የሚገኝበትን ሁኔታ መሻት፣ ሁሉም አገሬ ወገኔ የሚለውን አመለካከት በልቦናው አስርጾ እጅ ለእጅ ተያይዞ የሚነሳበትን መንገድ መፍጠር ነው። ኢትዮጵያ ውስጥ ብሔርና ብሔረሰብ የለም። የሚጠየቀው የመብት ማስከበር ጥያቄ አግባብነት የለውም ወይም መብትን መጠየቅ ጸረ ኢትዮጵያዊነት ነው፣ ጸረ አንድነት ነው ብሎ ብሔርና ብሔረሰቦች ላይ መዝመት የወቅቱን የኢትዮጵያን ሁኔታ ያላገናዘበ ከመሆኑ ባሻገር ለኢትዮጵያ ሕዝብ አንድነትና ለአገሪቷ ሉዓላዊነት አደጋን የሚጋብዝ ነው። ይህንን ጽንፈኛ አመለካከት የሚገቡ ወገኖች በብርቱ እንዲያስቡበትና አመለካከታቸውን እንዲቀይሩ አበክሮ መታገልና መስራት ያስፈልጋል። የራስ ቋንቋ ለመናገር የራስ ባህል እንዲከበር መጠየቅ፣ ራስን በራስ ለማስተዳደር መንቀሳቀስ የሚነቀፉ ወይም የሚፈሩ መሆን የለባቸው። እነዚህ ጥያቄዎች በትክክል በስራ ከዋሉ ብሔርና ብሔረሰቦች መካከል ያለው የእኩልነት ስሜት የሚረጋገጥበት ብሔርና ብሔረሰቦችን ይበልጥ የሚያዛምድበትና የሚያያይዝበት ሁኔታ ይፈጥራል። አገራዊ ስሜት በሁሉም ላይ እንዲሰርጽ ያደርጋል። የብሔራዊ ቋንቋ ጥያቄም ልዩነት የሚፈጥር መሆን የለበትም። በህዝብ ስምምነት መሰረት መሆን አለበት እንጂ በአንድ አገር ሁለት ወይም ከዚህ በላይ ብሔራዊ ቋንቋዎች ሊኖሩ ይችላሉ። ዋናው ነገር የብዙሃኑ መገናኛ ለመሆን ብቃት ማግኘቱና ብዙሃኑ የሚፈቅዱት መሆኑ ላይ ነው። አማርኛ ብሔራዊ ቋንቋ በመሆኑ አማራው ሌላውን ሊጨቁን ይችላል ወይም በሌላው ላይ የበላይነት አለው የሚለው አመለካከት ጊዜ ያለፈበትና ተጨባጭ ሁኔታውን የማያገናዝብ ነው። ብሔራዊ ቋንቋ ህዝብን እርስ በርስ የሚያገናኝ የመግባቢያ ቋንቋ ነው። እንግሊዝኛ በታሪክ አጋጣሚ በተለያዩ ወቅቶች በተለያዩ ሀገሮች በመስፋፋቱ ዛሬ አብዛኛውን የዓለም ክፍል የሚያገናኝ ዓለም አቀፍ ቋንቋ ሆኗል። አማርኛም ብሔራዊ ቋንቋ ሊሆን የቻለው በታሪክ አጋጣሚ ነው። በአሁኑ ወቅት አማርኛ ብሔራዊ ቋንቋ የሆነው በአማሮች ብቻ ሳይሆን በብዙዎች ብሔር ብሔረሰብ አባላት ተደግፎ ነው። ከብሔራዊ ቋንቋነት አልፎም በአካባቢው ህዝብ ፍላጎት ስምምነትና ውሳኔም የተወሰኑ ክልሎች ዋና የክልል ቋንቋ ሆኖ በማገልገል ላይ ይገኛል። ነገ ኦሮምኛ ወይም ሌላ ቋንቋ ተጨማሪ ብሔራዊ ቋንቋ እንዲሆን ሀሳብ አቅርቦ የብዙሃኑ ኢትዮጵያውያን ህዝብ ፍላጎትና ውሳኔ የሚያገኝ ከሆነ ይህ ጉዳይ ክርክር ሊያስነሳም ሆነ የልዩነት ነጥብ ሊሆን አይገባም። ሁለትም ሶስትም ብሔራዊ ቋንቋዎች በአንድ አገር ውስጥ መነገር ይችላሉ። በሌላው ጽንፍ መገንጠልን እንደ መፍትሄ የሚያቀነቅኑ እንዲሁም ክልልን ወይም ብሔር ብሔረሰብን ከሀገርና ከወገን የሚያስቀድሙ ብሔር ብሔረሰብን ከሀገር ነጥለው የሚያዩ ጽንፈኞች የያዙት አመለካከት አደገኛ መሆኑን ተረድተው አመለካከታቸውን እንዲያስተካክሉ መገፋፋትና መታገል ያስፈልጋል። የሚያቀነቅኑት ሀሳብ ተግባራዊ ቢሆን እንኳ ከፍተኛ ቀውስንና የረጅም ዓመታት ደም መፋሰስ ሊያስከትል እንደሚችል ሳይሰለቹ ማስገንዘብ ያስፈልጋል። የአንድ ብሔር ብሔረሰብ አባልነትን ከኢትዮጵያዊነት ነጥሎ የማየትን አመለካከት ለማረምና ለማስተካከል ትግል ማካሄድ ያስፈልጋል። የአገር ዜግነት ማለትም ኢትዮጵያዊነትና የብሔር ብሔረሰብ አባልነት የሚነጣጠሉ አይደሉም። አንደኛውን አስቀድመን ሌላኛውን የምናስከትልበት ሁኔታም የለም። ሁለቱም የአፋሮቻችን ክፍሎች ናቸው፣ ልንለጥላቸው አንችልም። በኢትዮጵያ ህዝብ ላይ ከፍተኛ በደል ወንጀል እየፈጸመ ያለውን አስከፊውን የወያኔ አገዛዝ ለአንዴም ለሁሌም አሽቀንጥሮ ለመጣልና ሁላችንም መብታችን የሚከበርበት እኩልነታችን የሚረጋገጥበት ፍላጎታችን የሚሟላበትና አገራችንና ህዝባችን በእድገትና በብልጽግና ጎዳና የሚራመዱበትን ስርዓት ለመፍጠር ጽንፈኝነትን አስወግደን እጅ ለእጅ ተያይዘን ትግላችንን እንቀጥል የሚለው ወቅታዊው የኢሃፓ መልእክትና ጥሪ ነው። ይህን ተግባራዊ ለማድረግ ሁላችንም የድርሻችንን እናድርግ። የኢትዮጵያ ህዝብ በትግሉ መብቱን ይቀዳጃል፣ አንድነቱን ያስከብራል።
ለእኛ ሲሉ ሞቱ። ለእኛ ሞት አስበው እርሶ ባይሞቱማ ሰይጣን ፍሬ አፍርቶ በሽታው እንደለማ የራዩን ምስጢር በፍጹም ሳይገባን ሸተን ጠፍተን ነበር ተጢሰን እንደጣን በምድረ ዲያብሎስ ሴቴ ወንዴ ሰይጣን። ለእኛ ሞት አስበው ባይሞቱልን ለእኛ ከቤቶ ጸሎቱ ውስጥ መጥቶ ንሃ መጋኛ ብርሃኑን ሳናይ ብሩ እንደከለልን አመዱነን ነበር በቁመና ነደን። ለኛማ ሞቱልን ባይሞቱማ ኖሮ ስንት ልጅም ሰይጣን አንገት አጠርቅሮ ደም የጠጣው ሁላ ኃይሉን አጠናክሮ በነጣጥሎ ነበር እንዳው ዳመት ዶሮ አራ ለኛ ሲሉ ሞቱ እርሶ ፈጠን ብለው ለኛ ባይሞቱልን ወዳሴና አዳሴ ከቅዳሴው ጋራ እየተምታቱብን እንኖር ነበር ዶክተሩ ሳናው ድፍን እንዳለብን ሞተውልን እርሶ ጫማውን ተጫምቶ ትቶ ሄዱትም ሙሉ ልብሶን ለብሶ ብሎብን ነው እንጂ በኃይለ ማርያም ስም ለኃይለ ሰይጣን ነግሶ ጫንቃችን ላይ ሆኖ በእኛ እየታረሰ ሰብሉን ከገበያ እየነሰነሰ ዘሩ ፍሬ አፍርቶ በሽታው በለማ ለእኛ ሞት አሰበው ባይሞቱልንማ አይ የሰይጣን ነገር የፍቅር ባላንጣ ኃይሉን አጠናክሮ በአበባ አሳጅቦ ከገበያ ወጣ ባይሞቱልንማ አገር ብሎ ለማ ለማም ብሎ አገር ዘርበትኖ ማፍራት አይገባንም ነበር ታናይ መልምለው ምርጥ ምርጥ ድራማ ጃሃዳዊ አረካት እና ከልዳማ ለኛ ሞት አስቦ ባይጀምሩት ኖሮ ውሻው በግነኝ ባይል አፉ ተጠቅጥቆ በቁሙ ተጠቅጥቆ እጅና እግሩ ታስሮ ማን ያሳይን ነበር ይናቀናብሩ ሰይጣን ፍታት የለው ይቃጠላል እንጂ በክፋት ዋሮ ለኛስ እንኳን ሞቱ ባይሞቱልን ኖሮ ስንቱ በስጋ ወደሙ ለውሸት የቆረበ የንፉቅ ቋስከደን ያንገበገበ ስንቱ ከሃዲ ባንዳ ቁሞ በርሶ ጥላ አብሮን እየጠጣ አብሮን እየበላ አብሮ እየዘመረ አብሮ እየቀደሰ እየከፋፈለን አለ እየቀነሰ የምንጣራችንን በተደረመሰ ሞተውልን እንጂ ባይሞቱልን እርሶ በእምነት ተቋማቱ ሰይጣን ብቻ ነክሶ ወይኑን እየተጋንድ በዲያብሎስ ዋንጫ ሆነን ቀን ነበር ሰይጣን መፈንጫ ለርሶ ቆመ ሁላ ቀስሮ ማልጣት አገሪቷ እንዳለ ሶዶ ማስነሱላት ቄሱ ሆኖ ካድሬ ሞቁ ቄሶ ነባስ አናይም ነበር ይሄ ሁሉ ማለት ለኛ ሲሉ ሞቱ ከርሶ ሬሳ ሳጥን ካጌጠው ባበባ ሶስት ግዚያ ማስፎ ሙሽራው ሲያገባ የመስጠር ችሎታ አስመስሎ መስራት የናከል ዳማጃ ዳጋረካት መጭታዬን ነበር ያክተሩቹ በቃት የፊልሞቹ ጥራት ወይ ማልቲ ምን አይነት ጊዜ ነው ዘመነ ግርምቢጥ ድመት ተዋዳሪ አሳዳሪ ዋይት ቤተክርስቲያኑን ዲያብሎስ ማፍለቂያ መስጊዱን ለተካራም ለጠጪ ለጠላ መጥመቂያ ፍታትን በፎቶ ቅዳሴን በስክስታ ሶላቱን በጥይት በካትሬ ድንፋታ ይቅርበለን አላህ ይቅርበለን ጌታ ዘመነ ግርምቢጥ ወያኔው ይበሽታ ለኛ ሲሉ ሞቱ ለኛ ሞት አስበው እርሶ ባይሞቱም ማሰይጣን ፍሬ አፍርቶ በሽታው እንደለማ የራዮን ሚስጥር በፍጹም ሳይገባን ሸተን ጠፍተን ነበር ተጥሰን እንደጣን በመድረ ዲያብሎስ ሴቴ ወንዴ ሰይጣን ሸበለ
ሸበለ ወረቸበለ ሸበለ ወንዴ ሚተላናን ሚወደ ሸበለ ያው የልፈኛ ከሮች ሸበለው ሲታቋቁ ይበለው ሲተቋቁ ይበለው መሶከዳጆ ይበለው ወዴት ከፈቱ ይበለው ይወለድና ይበለው ከከንከቡ ይበለው ጋኒ ሸከማል ይበለው ከነደብቡ ሸበለው ከሳተቆረ ሸበለው ብለው ቢደፉ ሸበለው ያመረ